መፈናቀልና ግጭት እንዲሁም ደግሞ የተለያዩ ምጣኔ ሀብታዊ ችግሮች ክስተቶችን ተከትሎ ዜጎች በተለያዩ የስነ ልቦና ጠባሳዎች እንደሚጎዱ የስነ ልቦናና የስነ አእምሮ ባለሙያዎች ይናገራሉ። በዚህ ዙሪያ በምሽቱ ውይይት እንዲሁም ደግሞ የእናንተን ጥያቄዎች የተመለከተ ውይይት የምናደርግ ይሆናል። በሌላ ዘገባ ደግሞ ከሰሞኑ በዚህ በዋሽንግተን ዲሲ የአፍሪካውያን ፌስቲቫል ተካሂዷል።
አሜሪካ ውስጥ ምኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች፣ እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ።
አቶ ያሬድ መንግስቱ ናቸው። የዚህ የዲሲ አፍሪካ ፌስቲቫል አንደኛው አስተባባሪ ናቸው። በምሽቱ በዚህ ዙሪያ ዘለግ ያለ ዘገባ ይኖረናል። ሙዚቃና ሌሎች ጥንቅሮችንም ሰዓት እንዳፈቀደ ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ጥቅምት 1 2015 ዓ.ም የማክሰኞ ምሽት መሰናዶን እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረም በድምፅና ምስል ምህንድስናው አብሮናል። ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎችና አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ትላንትናው ዕለት ዓለም አቀፉ የአእምሮ ጤና ቀን የአእምሮ ጤናን ለሁሉም ቀዳሚና ተደራሽ እናደርግ በሚል መሪ ቃል ታስቦ ውሏል። እኛም ታዲያ ለዛሬ ውይይታችንን በዚህ በአእምሮ ዙሪያ ለማድረግ አስበናል። ከነዚህ የአእምሮ ጤና እክሎች መካከል አንዱ የሆነውን ድህረ አደጋና የስነ ልቦና መናጋት በኋላ በሰዎች ሕይወት ላይ አስደጋጭ አስከፊና ያልታሰቡ ክስተቶች ከተከሰቱ በኋላ ስለሚከተል የስነ ልቦና ጭንቀትና ሕመም ዙሪያ እንወያያለን። በስልክ መስመራችን ላይ ባለሙያ አስቀምጠናል። እንግዲህ ኢትዮጵያ እንደ ሀገር በተለያዩ ቦታዎች ግድያ፣ ጦርነት፣ መፈናቀል፣ የኑሮ ውድነት እንዲሁም ደግሞ ሌሎች ጫናዎችን እያስተናገደች ትገኛለች። ዜጎች ደግሞ ከነዚህ እክሎች ውጭም ደግሞ በዕለት ተዕለት ህይወታቸው ውስጥ የተለያዩ ይህንን መሰል የአእምሮ ጤና ተግዳሮት የሚያስከትሉ ችግሮች ያጋጥሟቸዋል። ከዚህ አንጻር ከባለሙያው ጋር ለመወያየት ወስነናል። ባለሙያችን ወይም ደግሞ እንግዳችን ዶክተር ዮናስ ላቀው ናቸው። የስነ አእምሮ ሐኪም ሲሆኑ በአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍም ደራሲ ናቸው። ዶክተር ዮናስ እንደምን አመሸህ? ወይም ደግሞ በአንተ ሰዓት አቆጣጠር ጠዋት ነው መሰለኝ። እንደምን አደር?
እንደምን አደር ሄደን?
እግዚአብሔር ይመስገን። ዶክተር ዮናስ ጥሪያችንን አክብረው ስለተገኙ እጅግ አብዝተን እናመሰግናለን። እንደው ካለን ጊዜ አኳያ ሰዓት ለመሻማት በቀጥታ ወደ ውይይታችን ነው የምንዘልቀው። እንግዲህ የድህረ አደጋ የስነ ልቦና መናጋት ወይም ደግሞ በሰዎች ህይወት ላይ አስፈሪ፣ አስደንጋጭና ያልታሰቡ ክስተቶች ተፈጥረው ካለፉ በኋላ የሚከተል የስነ ልቦና ጭንቀትና ህመም ወይም ደግሞ ፒቲኤስዲ የሚባለው ምንድን ነው? ከዛ ከማብራሪያውን ጀምር።
እሺ፣ እንዳልሽው እንግዲህ የድህረ አደጋ ሰቀቀን በአማርኛ ለመተርጎም እንደዛ ነው የተሞከረው። ብዙዎቹ የአእምሮ ህመም ላይ መንስያቸው አይታወቅም። ከዘር የሚወረስ ነገር ይኖራል፣ አካባቢ ላይ ተጽዕኖዎች ሊኖሩ ይችላሉ ወዘተ። የድህረ አደጋ ህመም ላይ ግን መንስኤው በትክክል ይታወቃል። ሳይኮሎጂካል ስትረሰርስ ናቸው። ይሄ እንግዲህ ሰዎች በዕለት ተዕለት ከሚያጋጥማቸው የህይወት ጫና ከፍ ያሉ ያልተጠበቁ ከዛ ደግሞ በጣም ከባድ የሆኑ ዘግናኝም ሊሆኑ ይችላሉ አንዳንድ ጊዜ እሱን ተከትለው የሚመጡ ስነ ልቦናዊ እና የጸባይ ለውጦች ናቸው።
እሺ፣ መልካም ዶክተር። እንግዲህ የተለያዩ ምሳሌዎች ይነሳሉ። በተለይ ብዙ ጊዜ በዚህ ጉዳይ ላይ ሲነሳ ጦርነት፣ ግጭትን፣ መፈናቀልን ነው የሚነሳው። ግን እንደው በዕለት ተዕለት ህይወት ላይ ደግሞ ለምሳሌ በማጅራት መቺ መመታት ሊሆን ይችላል፣ ወይም የተለያዩ ቀለል ያሉ ነገሮችም ይህንን ጉዳይ ሊያስከትሉ ይችላሉ ይባላል እና እስቲ ከነዚህ ሁኔታዎች ውስጥ ለአብነት የሚዘረዘሩ ምሳሌዎች ካሉ ቢያነሱልን።
እሺ፣ የድህረ አደጋ ሰቀቀን የሚያስከትሉ ነገሮች ተፈጥሯዊ ሊሆኑ ይችላሉ፣ ሰው ሰራሽ ሊሆኑ ይችላሉ። ተፈጥሯዊ ስንል ለምሳሌ የጎርፍ መጥለቅለቅ፣ የመሬት መንቀጥቀጥ ወዘተ። እነዚህ እንግዲህ ሰዎች ዘግናኝ ነገር ሊመለከቱ ይችላሉ። ራሳቸውም ላይ ሊደርስባቸው ይችላል። እሱን ተከትሎ የተለያዩ የስነልቦና ችግሮች ሊመጡ ይችላሉ። ይሄ እንግዲህ በሀገራችን እግዚአብሔር ይመስገን ብዙ የሚያጋጥም ነገር አይደለም፣ አልፎ አልፎ ካልሆነ በስተቀር። ከዛ ይልቅ በይበልጥ የሚስተዋለው የሰው ሰራሽ የሆኑ አደጋዎች ናቸው። እነዚህ ለምሳሌ በቤት ውስጥ የጾታዊ ጥቃት፣ አካላዊ ጥቃት፣ ከዛ ደግሞ እንዳልሽው ለምሳሌ በማድራት መቺ መመታት ወይም በተለያየ በግል ጸብም ከባድ ነገሮች ሲከሰቱ በዛ የተነሳ እንግዲህ የድህረ አደጋ ሰቀቀን ወይም ፖስት ትራውማቲክ ስትረስ ዲስኦርደር ሊከተል ይችላል። ከዛ ደግሞ አሁን ካለንበት ወቅታዊ ሁኔታ አንጻር ስንመለከተው ጦርነት የሚያስከትለው ስነልቦናዊ ጫና በጣም በጣም ከፍተኛ ነው። ሰዎች ይሞታሉ። ሰውም ሲሞት ሊመለከቱ ይችላሉ። ከዛ ባሻገር ደግሞ መፈናቀሎች አሉ ወዘተ። እነሱን ተከትሎ ሰዎች አስተሳሰባቸውን ስለ ዓለም ያላቸውን አተያይ ሙሉ ለሙሉ ነው የሚለውጠው። እንደዚህ አይነት ስንት ነው ለምሳሌ ምን ማለታችን ነው? ብዙዎቻችን ጠዋት ከቤት ስንወጣ ማታ ወደ ቤት እንመለሳለን ብለን ነው ተማምነን ነው የምንወጣው። ስንነግድ እናተርፋለን ብለን ነው፣ ስንማር እንመረቃለን ብለን ነው የምናስበው። ግን ድንገት እንደዚህ አይነት አደጋ ሲከሰት ይሄ ዓለምን ፕሪዲክት አድርጎ ወይም ደግሞ ገምቶ መንቀሳቀስ የሚባለውን ውስጣችን ያለውን ሲስተም ሻተር ያደርገዋል፣ በቃ ይሰባብረዋል ማለት ነው። ስለዚህ ዓለምን፣ ሰዎችን፣ ከዛ ደግሞ ኢቨን የሚወዱንና የምንወዳቸውን ሰዎች ለማመን ራሱ ሰዎች እንቸገራለን። ከዛ ደግሞ መቼ ምን ሊከሰት እንደሚችል አለመገመት ማለት ከባድ ስነልቦናዊ ተጽዕኖ ያሳድራል። ከዛ መልኩ እንግዲህ የተለያየ መልክ ሊኖረው ይችላል። አንዳንድ ሰዎች መጀመሪያ አደጋው ሲከሰት በድንጋጤ ምንም እንዳልተፈጠረ ሊመስላቸው ይችላል። በአሜሪካ ለምሳሌ የቪየትናም ጦርነት ላይ የተሳተፉ ሰዎች ከሰላሳ ዓመት በኋላ ያገረሸባቸው እና በሰዓቱ ሲካሄድ የነበረውን ነገር ድጋሚ አእምሯቸው ላይ ሲመላለስ ተስተውሏል። አንዳንድ ጊዜ ወዲያውኑኑ ሰዎች እንቅልፍ መተኛት ይቸገራሉ። ያዩት ዘግናኝ ነገር አእምሯቸው ላይ ተመላለሰ። ሲተኙ በእንቅልፍ በቅዠት መልክ፣ ከሰዎች ጋር መቀላቀል አለመፈለግ፣ ጾታዊ ጥቃት ለምሳሌ የደረሰባቸው ሰዎች ሰውን አለማመን፣ ጥቃት ያደረሰባቸውን አይነት ሰዎች ሁሉም ሰዎች እንደዛ ናቸው ብሎ መገመት፣ ሌሎችም ደግሞ የሱስ ከዚህ ስሜት ለመላቀቅ ብለው ሰዎች ሱስ አብዝተው ሊጠቀሙ ይችላሉ። የድብርት ህመም ሊከሰት ይችላል። ጭንቀቶች ሊኖሩ ይችላሉ። ስለዚህ የሚያስከትላቸው ተጽዕኖዎች በጣም ሰፊ ናቸው። ህጻናት ላይ ደግሞ ብዙ ጊዜ ችላ የሚባለው ነገር ህጻናት ላይ እንደዚህ አይነት ነገር ሲከሰት ጥሩ ጎንም አለው፣ ጥሩ ያልሆነ ጎንም አለው። ጥሩ የሆነ ጎኑ ምንድን ነው? ህጻናት ነገሮችን አዳፕት የማድረግ እና የመማር ከዛ በኋላ እንግዲህ ጫናም ቢኖር ከሱ ተቋቁሞ የማለፍ ነገር ይኖራል። በሌላ መልኩ ደግሞ እንትን ስንለው የሚያድገው ለጋ አእምሮ ላይ አንዳንድ ጊዜ የቤተሰብ ድጋፍ በተለይ ካልታከለበት አስቸጋሪ ሊሆን ይችላል።
በጣም ጥሩ አድርገው ነው የገለጹልኝ። በጣም አመሰግናለሁ። እንግዲህ የአሜሪካ ድምጽ በፌስቡክ ገጹ ላይ የተለያዩ አስተያየቶችን ለመሰብሰብ ሞክሮ ነበረ። እንዲሁ ስልካቸውንም ከተውሉን ሰዎች አስተያየት ሰብስበናል እና የመጀመሪያው አስተያየት ሰጫችን አቶ በላቸው ይገረም ይሰኛሉ። የእሳቸውን ጥያቄና አስተያየት ሰምተን እንመለስ።
እኔ ስሜ በላቸው ነው። የምኖረው ደብረ ማርቆስ አካባቢ ነው። እኔም ምናልባት የስነ ልቦና ባለሙያም ሳይኮሎጂስትም አይደለሁም፣ ሳይካትሪስትም አይደለሁም። በአጋጣሚ እኔ ስደተኞች ላይ ስለሆነ የሚሰራው ግን አእምሮ ጤና ላይ እንደ ችግርም አይታይም። ብዙ ጊዜ በዛ ኤሪያ ላይ የሚሰሩ ሰዎችም ትኩረት የማይሰጣቸው ተቋማትም ውስጥ ብዙ አልተለመደም እና ሀገራችን ካለችበት ሁኔታ አንጻርም ትራውማ በጣም ከዚህ ከአደጋ ጋር ሶሻል ክራይስ አለ እንደሚታወቀው እና በጣም ከጊዜ ወደ ጊዜ እየጨመረ የመጣ ችግር ነው። የውስጥ መፈናቀሎች እየበዙ ነው እና ከዛ ጋር ተያይዞ በጣም ብዙ ወደዚህ ወደ በተለይ አሁን አማኑኤልን ስናየው ስፔሻላይዝድ ነው። ወደዛ የመሄድ እድሉ በጣም አናሳ ነው እና እኔ አሁን ከዚህ ከኤንቺ ጋር ከአደጋ ጋር የተገናኘ ስለሆነ ምናልባትም ወቅታዊ ነው ብዬ ስለማስብ የአእምሮ ህመም መጠኑ ምን ያክል ነው፣ የማህበረሰብ ውስጥ ግንዛቤ ምን ይመስላል፣ ተቀይሯል አልተቀየረም የሚለውን ነገር ነው። በዛ ላይ ማብራሪያ እንሰጡን ፈልጌ ነው።
እንግዲህ አቶ በላቸው ይገረምን ለጥያቄው አብዝተን እናመሰግናለን። እንደሰሙት ዶክተር ያለው ግንዛቤ በማህበረሰቡ መካከል ያለውን ግንዛቤ እንዴት ያዩታል ሲሉ ነው እኚህ ተመልካቻችን ጥያቄ ያነሱት። እስቲ በእርሶ አተያይ አማኑኤል ሆስፒታል እንደ መስራቶትም ያለውን ሁኔታ ይገሩን።
ስለ አምሮ ህክምና ያለው ግንዛቤ በአግራችን በጣም 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 ዝቅተኛ ነው። ማለት በህብረተሰቡ ውስጥ ያማኔል ቀልዶች እየተባለ ይቀለዳል። ማግለልና መድሎ በጣም በሰፊው ነው ያለው። ከዛ ደግሞ የጤና ስርዓት ውስጥ ራሱ ለአምሮ ህክምና የተሰጠው ቦታ በጣም ዝቅተኛ ነው። እንዳሉት እንግዲህ ስፔሻላይዝድ ሆስፒታል ያለው አማኔል ሆስፒታል ነው። ስለዚህ ከአራቱ የሀገራችን ጥግ ያሉ ሰዎች ህክምና ተደራሽ በሆነ መልኩ ሊያገኙ አይችሉም። ዋናው ነገር ግን እንትኑ ምንድን ነው፣ የአእምሮ ህመም ምልክቶችን ራሱ እንደ ህመም ብዙ ሰው አይወስዳቸው። ቤት ውስጥ ለምሳሌ ደብሮኝ ሰው ጋር ሳልነጋገር የተኛው እንትን ብል በቃ እሱ እንትኑ ተነስቶበታል ወይም ደግሞ ዘግቶታል ሰሞኑን ብለው እንትን ይላሉ። ከዛ አለፍ ሲል ቅጽል ይሰጣሉ። ከዛ አለፍ ሲል ሰዎች ይሳደባሉ። ከዛ አለፍ ሲል ደግሞ እንግዲህ ጥቃት ይደርስባቸዋል የአእምሮ ህመም ያለባቸው ሰዎች። ስለዚህ ግንዛቤ መፍጠር ላይ በጣም ትልቅ ጋፕ ይጠበቅብናል። በቅርቡ እንግዲህ አንዳንድ ሰዎች ፌስቡክ ላይ ራሳቸውን አጥፍተው ሰዎች ሀዘናቸውን ሲገልጹ እንደዚህ እየተመለከትኩኝ ነበረ እና ትርምስምስ ሲሆን እንግዲህ ማህበራዊ ሁኔታው ይሄ እንግዲህ የማህበረሰብ አጥኚዎች አኖሚ ይሉታል። ማህበራዊ ውጥንቅጥ ሲኖር ሰዎች ራሳቸውን የማጥፋት እድላቸው ከፍ ይላል ይላሉ። ከዚህ በፊት እኔ ያየኋቸው ጥናቶች በሀገራችን በየአመቱ 28 በላይ ሰዎች እንደ ራሳቸው እንደሚያጠፉ ያሳያል። ይሄን እንግዲህ አንድ ሰው ሲያጠፋ ስቃዩ ለቤተሰብ በሙሉ ነው፣ የእግር እሳት ነው የሚሆነው እና ስለዚህ አንድ ሰው አምስት ቤተሰብ ይኖረዋል ብለው ብናስብ ቁጥሩን እንግዲህ እናስበው ምን ያህል ሰው በጣም ሲሪየስ በሆነ መልኩ እየተጎዳ እንዳለ። ከዛ መለስ ሲል እንግዲህ በምርትና ምርታማነት ወጣቶች ትምህርት መጨረስና አለመጨረስ፣ ሰዎች ስራ መስራትና ቤት መዋል መሀል ያለ ትልቅ ልዩነት የሚፈጥር ነገር ነው የአእምሮ ጤና ጉዳይ እና ተደራሽነቱ ላይ በጣም መስራት አለብን። አሁን ጦርነቱ ያው ጦርነት ያልቃል፣ ከዛ በኋላ እንግዲህ ለአካላዊ ሕክምና ትኩረት እንደሚሰጠው ጦርነቱን ተከትሎ ደግሞ ለሚመጣው የስነ ልቦና ቁስሎች፣ የስነ ልቦና ህመሞች ትኩረት መሰጠት ያለበት ይመስለኛል። በዘንድሮ እንግዲህ የሀገር የዓለም የአእምሮ ጤና ቀን እንትን ሲከበር ትኩረት በዓለም አቀፍ ደረጃ እያገኘ አይደለም፣ ግን ትኩረት የሚያስፈልገው ነገር ነው። ሁላችንም እስቲ ወደ ራሳችን መለስ ብለን እንመልከት። የመርሳት ህመም ያላቸው ወላጆች ወይም አያቶች ይኖሩናል። የእድገት ውስንነት ኦቲዝም ህጻናት ላይ በብዛት ይስተዋላል። የእንቅልፍ ችግር ሁሉም ቤት አለ ማለት እንችላለን። በሱስ የሚቸገር ወንድም እህት አብዛኞቻችን አለን። ስለዚህ ችግሩ ሁላችንም ውስጥ ያለ ነገር ስለሆነ ግንዛቤ መፍጠር ያስፈልጋል። ከዛ በኋላ ደግሞ ህክምና አድማጫችን እንደገለጹት ጥራት ያለው ተደራሽ የሆነ ህክምና በየአካባቢው ያስፈልጋል።
እጅግ አብዝቼ አመሰግናለሁ ዶክተር። ሌላም እንዲሁ ተመልካች አስተያየታቸውን ትተውልናል። አቶ አዲስ አለም ብርሃኑ ይሰኛሉ። የእሳቸውን ደግሞ አስተያየትና ጥያቄ ሰምተን እንመለስ።
አሞኝ ነበርና ለአንድ አራት ወር መድኃኒት ወስጃለሁ። በዛ ጉዳይ ግን አምሪክርድ ነው፣ ምንም ችግር የለብኝም። እኔ ምንድን ነው እኔ ቱሪዝም ሰራተኛ ነኝ በሰዓቱ እና ኦልሞስት በኮሮናም በእርስ በርስ ጦርነቱ ምናምን እና አውቶስ ጆፕኝ ነው የኖርኩት ገብሻል። ስለዚህ እስከ መቼ ነው ለምንድን ነው ፒኤልኤፍም ኦኮፓይድ አደረገችው ላሊበላን እና ኔትወርክ ምንም የለም ምናምን እንደዛ አይነት ነገሮች ሲፈጠሩ ጀስት በሀገር የመጣ ነው ምናምን ብሎ ቀለል አድርጎ ማሰብ ሲገባ ለምን የሚል ጥያቄ እያነሳሽ በሄድሽ ቁጥር ምንም ሳታስቢው ነው ሶፍትዌር ቫይረስ የሚገባበት እና ሰዎች በአቅማቸው ልክ ማሰብ አለባቸው። የሆነው ነገር ለበጎ ነው። ሃይማኖታዊ ነገሩንም ምናምን በመውሰድ ቀለል አድርጎ ለአእምሮ መንገሩ ጥሩ ነው፣ ካልሆነ ግን መታመም ይመጣል የሚል መልእክት ማስተላለፍ ፈልጋለሁ።
እንግዲህ አቶ አዲስ አለም ብርሃኑ የራሳቸውን ልምድ አንስተው ነው የነገሩን። በዚህ ህመም የሚጠቁ ሰዎች እሳቸው እንደነገሩ ከሆነ የድህረ አደጋ ሰቀቀን አጋጥሟቸው ነበረ። ምክንያቱም ኢትዮጵያ ውስጥ በሰሜን ኢትዮጵያ በተከሰተው ጦርነት ምክንያት ስራ የማጣት ቤተሰብ የማስተዳደር ችግር ሀሳብ ሆኖባቸው ስጋት ፈጥሮባቸው ነበረ። ከዚህ አንጻር በመነሳት የስነ ልቦና ተጎጂዎች እና ተጠቂዎች ምንድን ነው እሱ ማድረግ ያለባቸው? ማህበረሰቡስ ምን ቢያደርግ ይሻላል ይላሉ? ይበጃል ይላሉ?
አዎ በመጀመሪያ እንግዲህ አቶ አዲስ ዓለም አሁን በጥሩ ሁኔታ ላይ ስለሚገኙ በጣም ደስ ይለኛል። ሞያዊ ገዛም ደግሞ ሄደው ማግኘታቸው እድለኛ ናቸው፣ ጥሩ ግንዛቤ እንዳላቸውም ያሳየናል። ግን ብዙዎቹ ድህረ አደጋ ሰቀን ውስጥ ያለፉ ሰዎች አንደኛ ሞያዊ ገዛ እንደማያስፈልግ አያውቁ፣ የችግርም እንደሆነ የአእምሮ ህመም እንደሆነም አያውቁ። አንዳንድ ቦታ ላይ ለምሳሌ በጦርነት ውስጥ ከባድ ነገር ያዩ ሰዎች በቃ የፍርሃት መሸበር እንደዚህ ሲኖር ረሱ ቦቅቧቃ ነው ሲባሉላ ሰምተን እናውቃለን። ይሄ እንግዲህ በዓለም ታሪክም ነበረ። የአሜሪካ ወታደሮች ሼል ሾክ ይባል ነበረ በሁለተኛው የዓለም ጦርነት ወቅት። ሶ ግንዛቤው ከሌለ ወደ መፍትሄው ለመሄድ በጣም አስቸጋሪ ነው የሚሆነው። አቶ አዲስ ዓለም እንግዲህ ግንዛቤ ስላላቸው ሄደዋል። ሁለተኛው ደግሞ እሳቸው እድለኛ ሆነው አገልግሎቱን የሚያገኙበት አካባቢ ስለነበሩ ነው። አገልግሎት የሌላቸው ሰዎች ግን በጣም አስቸጋሪ ነው የሚሆነው። እንደ ህብረተሰብ ምን ማድረግ እንችላለን ስንል አደጋ ሲያጋጥም ግንዛቤው ቢኖር እና እንግዲህ በአእምሮ ሕክምና ላይ ሳይኮሎጂካል ፈርስት ኤድ የምንለው የስነ ልቦና የመጀመሪያ ደረጃ እርዳታ ልክ ሰዎች አካላዊ ጉዳት ሲደርስባቸው የመጀመሪያ እርዳታ እንደሚሰጣቸው የስነ ልቦና የመጀመሪያ እርዳታ መስጠት ቢቻል በጣም ጥሩ ነው እና ድህረ አደጋ ሰቀቀን እንዳይከሰት ያግዛል። ከዛ ባሻገር እንግዲህ ማህበራዊ ትስስራችንም ምናልባት በመፈናቀሉ ወዘተ እንደው እንትን ብሎ ላልቶ ካልሆነ በስተቀር ሰዎች ድጋፍ ማድረግ እሳቸውም እንዳነሱት እንግዲህ ፕራክቲካል የሆነ እገዛ ይሄ ኢንስትሩመንታል ሄልፕ የምንለው ያስፈልጋል። ሰዎች መጠለያ ከተቸገሩ መጠለያ የሚያገኙበትን መንገድ፣ ከስራ ከተፈናቀሉ ለተወሰነ ጊዜ ድጎማ እንዴት ማድረግ እንችላለን የሚለውን እንደ ማህበረሰብ ፕራክቲካል ነገሮችን ስናግዛቸው ስነ ልቦናዊ ነገሮቹ ላይ ህመሙ የመቀነስ አዝማሚያ ይኖረዋል። ከዛ ባሻገር አገልግሎቱ ተደራሽ መሆን አለበት በየቦታው። ከዚህ ከጦርነቱ ጋር ወይም ከድህረ አደጋ ሰቀቀን ጋር በተያያዘ ብቻ ሳይሆን እንደ አጠቃላይ እንግዲህ በተደጋጋሚ ብለነዋል፣ ይህንን ከአራት ሰው አንድ ሰው ላይ የአእምሮ ህመም ያጋጥማል። ስለዚህ ሁሉም የሀገሪቱ ኮርነሮች ላይ የአእምሮ ህክምና ቢኖር የተሻለ ነው። ከዛ እንግዲህ ግን ምናልባት ከስማቸው ጋር ማለት ማማ ምንድን ነው ሰዎች ቀለል አድርገው ቢያዩት የሚለው ትንሽ አስቸጋሪ ነው የሚሆነው። ማለት ይሄ የምናወራው አደጋዎች በጣም ዘግናኝ ናቸው፣ ለሰው ልጅ ለማሰብ የሚከብዱ ናቸው። ከዛ በዛ ሂደት ውስጥ አልፎ አሉታዊ ስሜቶችን እየተሰማ ያለውን ሰው ቀለል አድርገው ማለት ትንሽ የሚያስቸግር ይመስለኛል። ለምሳሌ አንድ ሰው እግሩ ተሰብሮ በጦር ሜዳ እንደዚህ በቃ ቀለል አድርገው ዝም ብለህ ነቃ ብለህ እስኪ ብትራመድበት እንደማንለው ሁሉ የአእምሮ ህመምም ሲኖር ቀለል አድርገው ጠንከር በል በርታ ምናምን ብዙም የሚረዳ ዘዴ አይመስለኝም። ሶ ከዛ ይልቅ ፕሮፌሽናል የሆነ እገዛ ቢያገኙ የተሻለ ይመስለኛል።
እሺ እንግዲህ ዶክተር፣ በተለይም ደግሞ ከዚህ ከተፈናቃዮች ጋር ተያይዞ የተነሱ ነገሮች አሉ። ሰዎች በስደትና በጦርነት ውስጥ ስለሚያሳልፉት ነገር እንደ ሀገርም ደግሞ የትውልድ ጫና ያመጣል ይሄ ነገር። ላለፉት 50 ዓመታት በተለያዩ ፖለቲካዊ ለውጦችና ሂደቶች ውስጥ አልፈናል። በዚህ ጉዳይ ላይ ብንወያይ ደስ ይለኝ ነበር፣ ግን ምናልባት በቀጣይ የምንጋብዞት ይሆናል። ያለን ሰዓት እንዳለቀ ፕሮዲሰሬ እየነገረኝ ነው፣ እየጠቆመኝ ነው። መጨረሻ ላይ በዘላቂነት መፍትሄ ለማምጣት እስከዛው እንግዲህ እነዚህ ተቋማት እስኪመሰረቱ ድረስ ማህበረሰቦች፣ የእምነት ተቋማቶች፣ የመንግስት አካላት እንዲሁም ደግሞ ግብረሰናይ ተቋማት ምን ቢያደርጉ መልካም ነው ይላሉ? አጠር አድርገው ይግለጹልኝ።
አዎ፣ በሀገራችን እንግዲህ የሃይማኖት ሰዎች ሃይማኖተኛ ናቸው። የእምነት ተቋማት የሚሰጡት አገልግሎት በጣም 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 ትልቅ ነው። የድህረ አደጋ ቀንን ከመቀነስ አንጻር ማለት ነው። ቅድም ያነሳሽው እንግዲህ ይሄ ኢንተርጀኔሬሽናል ትሮማ ከልጅ አስተዳደጋችን አንጻር እንደዚህ ጊዜ ቢኖርና ሰፋ አድርገን ብናየው ጥሩ ነበረ። ግን በተለይ መሰራት ያለበት የልጅ አስተዳደግ ላይ ነው። ጫናን እንዴት መቋቋም ይቻላል? አሁንም ደግሞ በጦርነቱ ምክንያት በጣም ብዙ ሰዎች እንግዲህ ድህረ አደጋ ሰቀቀን ያጋጥማቸዋል። የቅድሚያ ተሰጥቷቸው ቶፕ ፕራዮሪቲ ተብሎ ህጻናት ላይ ቢሰራ የሚቀጥለው ትውልድ ላይ አውንታዊ የሆነ እንትን ማድረግ ይቻላል። ከዛ ባሻገር ህጻናት እንግዲህ የዴቨሎፕመንታል ትራጀክተሪ ይሄ የእድገት እንትን ላይ ስላሉ የምናደርግላቸው እገዛ እንትኑ በጣም ትልቅ።
ዶክተር፣ ሰዓቴ እያለቀ ስለሆነ ጠቅለል አድርግልኝ እባክህ።
እሺ፣ ስለዚህ ስናጠቃልለው እንግዲህ ስርጭቱ ችግሩ በጣም ሰፊ ነው። በጣም ትልቅ ቁርጠኝነት ይጠይቃል። ከዛ በኋላ ደግሞ ምናደርጋቸው ኢንተርቬንሽኖች የተቀናጁ መሆን አለባቸው። በይበልጥ ግንዛቤ፣ ከዛ ደግሞ ተደራሽ ጥራት ያለው የአእምሮ ሕክምና ያስፈልጋል።
እንግዳችን ዶክተር ዮናስ ላቀው የስነ አእምሮ ሐኪምና እንዲሁም ደግሞ የአማኑኤል ሆስፒታል ታሪኮች መጽሐፍ ደራሲ ናቸው። ከኛ ጋር ስለነበራቸው ቆይታ አብዝተን እናመሰግናለን። ወደ ሌሎች ዘገባዎች እንሻገራለን።
እኔም አመሰግናለሁ።
ከሰሞኑ ነዋሪነታቸውን በዚህ በዋሽንግተን ዲሲ ያደረጉ አፍሪካውያን ፌስቲቫል አዘጋጅተው ነበረ። ሀብታሙ ስዩም ተከታትሎታል።
ወዲህ የወጣቶች ካፕዌራ ጨዋታ ወዲያ ደግሞ አፍሮ ቤት ሲያጀበው ድንቅ የምዕራብ አፍሪካ ዳንስ፣ ከዚያ ደግሞ የኢትዮጵያዊ አዝማሪ ትዕይንት። ይሄ ከሰሞኑ በተደረገው የዲሲ አፍሪካ ፌስቲቫል ላይ ከነበረው አዝናኝ ትርኢት ተቀንጭቦ የተወሰደ ነው። ፌስቲቫሉ ግን ከማዝናናት የተሻገረ ቁም ነገር እንዳለው የነገረን ፌስቲቫሉን ባዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው።
ዋና ዓላማው የመስከረም ወር እንግዲህ የአፍሪካውያን እሴቶችን በተመለከተ የምናጎላበት ነው። ብዙ አፍሪካውያኖች በተለይ በዋሽንግተን ዲሲ የሚኖሩ የአፍሪካውያን ማህበረሰቦች ባህላቸውን፣ እሴቶቻቸውን እንዲሁም ሌሎች ባህል ስንል እንግዲህ ሙዚቃው ሊሆን ይችላል፣ ስነ ጽሁፉ ሊሆን ይችላል፣ ቲያትሮ ሊሆን ይችላል፣ ሌሎችም ስነ ጽሁፎች የመሳሰሉትን ነገሮች ለህብረተሰቡ የሚያስተላልፉበት ለሌላው ማህበረሰብ በተለይ ደግሞ አሜሪካ ውስጥ ስንኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች፣ እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ ነው።
በፌስቲቫሉ በዲሲና አካባቢው የሚኖሩ አፍሪካውያን ላይ አተኩረው ከሚንቀሳቀሱ ተቋማትና የንግድ ቤቶች መካከል የተወሰኑት አገልግሎታቸውና ምርቶቻቸውን አስተዋውቀዋል። ከአህጉር አፍሪካ የመጡ የከተማዋ ነዋሪዎች ሀሳብና ልምዶቻቸውን ተለዋውጠውበታል። ባህል ነክ አጫጭር መግለጫዎችም ተሰምተውበታል። ልጆቻቸውን ይዘው የፌስቲቫሉን አንዳንድ ክንውኖች ሲጎበኙ ካገኟቸው ወላጆች መካከል አንዷ ቲና ዘውዴ ናት። ቲና በምዕራቡ ዓለም ውስጥ ልጆች ከማንነታቸውና ተፈጥሮ ጋር ተቀራርበው እንዲያድጉ ለማድረግ ያለውን ፈተና ከልምድ ታውቀዋለች።
ላይክ ልጆች ሪሊ በጣም 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 ከሚገባው በላይ ማንነታቸው ተጎድተዋል። ላይክ እኔ በራሴ አገላለጽ ሰርቫይቪንግ ነው እንግዲህ የልገልጸው እንጂ ግን እየኖሩ ነው ለማለት እስከማልችልበት ደረጃ ነው የደረስኩት እና ለምሳሌ ላይክ ከናቹራል ጋር ከኔቸር ጋር ኮኔክትድ አይደሉም። ኤቭሪቲንግ በቃ ላይክ ኤቭሪቲንግ ኦል ሰርቪስ አውትሶርስ ነው። ስታርቲንግ ፍሮም ቢፎር ኬር አፍተር ኬር ላይክ ሎንግ አወር ስኩል ላይክ ፓረንት ዊ አር ጀስት ላይክ ፋሲሊቴተር ብዬ ነው ራሴ የምቆጥረው። በዛ መካከል ትራንዚሽን ከአፍተር ሎንግ አወር ቢፎር ኬር ኦል ዴይ ሎንግ ትምህርት ቤት ናቸው። ከአፍተር ኬር ደግሞ ከልጆች ጋር ነው። ካልቸር አንተ ዩ አር አብሰንት ሌላ ሰው ካልቸርህን ያቀብልልሃል። እና እኔ ኖቲስ ያልኩት የተማርኩት ነገር ማለት ነው እና ያ አንተም እንደምትረዳው እኛ ጋር ሜንታል ሄልዝ ኢሹ ብዙ የለም አይደለም። ወደ አፍሪካ ላይክ እዚህ ይሄ ሁሉ ስፔሻሊስት ይሄ ሁሉ ቴራፒ ይሄ ሁሉ እንትን እያለ ላይክ ፍሮም ደ ሩት ከሩቱ ጀምሮ ያንን ነገር ቢያገኙ ኑሮ ይሄ ሁሉ ክራይሲስ እና ቴራፒ እንትን እና አያስፈልግም ነበረ።
እንዲህ ያለው መድረክ ታዳጊዎች ከባህልና ማንነት መሰረታቸው ጋር እንዲቀራረቡ በማድረግ ረገድ ያለውን ፋይዳ ቲና አንስታለች።
ልጆቻችን የሰባት ዓመት ልጅ አለኝ። በጣም ካልቸራል የሆነ ነገር ላይክ ኤክስፖዠር በጣም ያስፈልግ ነበረ። እንደዚህ አይነት ፕሮግራም ብዙ ጊዜ ቢኖር በጣም ደስ ይላል። ስፔሻል ለትናንሽ ልጆቻችን ለማንነታቸው ጋር ኮኔክትድ እንዲሆኑ ስትነግራቸውና ኤክስፖዠር ኖሯቸው ሲያዩት አንድ አይነት አይደለም መቼም።
ቲና ፌስቲቫሉ ተጨማሪ ወላጆችና ልጆችን የሚያሳትፉ ክንውኖችን በማካተት ካሁኑ የበለጠ ማደግ እንዳለበትም መክራለች። አቶ ዮናስ ዘውዴ በእንግድነት ወደ ዩናይትድ ስቴትስ ከሰሞኑ ብቅ ያለ የፌስቲቫሉ ሌላ ታዳሚ ነው። ከእህቱና ከእህቱ ልጅ ጋር ሆኖ ትዕይንቶችን ሲቃኝ ያገኙት አቶ ዮናስ ባህልና ማንነት በልጆች አስተዳደግ ውስጥ ያለውን ጠቀሜታ ዘርዝረው ከዚህ አንጻር የመሰል ፌስቲቫሎችን እርባና እንዲህ ያውሳል።
አዎ፣ አንዱ ትልቁ ነገር እንግዲህ ያው የሰው ልጅ ሁልጊዜ የራሱን ባህል፣ የራሱን ማንነት፣ የራሱን የመጣበትን ማህበረሰብ ማወቅ አለበት። አለዛ ያው አለማችን በጣም ሰፊ ከመሆኑ የተነሳ ያው ልጆች ሊጠፉብህ ይችላሉ እና ራሳቸውን ሳያውቁ ይቀሩና ከየት ተነስተው ከየት ነው የጀመርኩት ወዴት ነው የምደርሰው የሚለውን ዳይሬክሽን ለማግኘት ትንሽ በጣም ከባድ ይሆናል በህይወታቸው። ስለዚህ እኔ በበኩሌ ሁልጊዜም ያው ልጆች እኛ እንዴት ባህላችን እንደሆነ እንዴት እንዳደግን እንዴት እንደመጣን ነገም ደግሞ እነሱ እንዴት ማስቀጠል እንዳለባቸው ባገኘሁት አጋጣሚ ሁሉ አስተምራለሁ። እንደገና ደግሞ አሁን እንደዚህ አይነት ትዕይንቶች በሚኖሩበት ሰዓት ያንን ነገር ሞር ያበረታታል እና ልጆቹም ሼፕ እየሆኑ ይመጣሉ። ስለዚህ ሪሊ እንደዚህ አይነት ነገሮች ማድረግ ለልጆችም ለወላጅም ለሁሉም ትልቅ ጥቅም አለው ብዬ አስባለሁ።
ዋሽንግተን ዲሲ በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት ከተማ ነች። ዲሲ አፍሪካን የመሰሉ ፌስቲቫሎች በሁሉን አቀፍ ዘርፎች ለከተማዋ የእውቀትና የጉልበት መዋጮ ለሚያዋጡት እኒህ ማህበረሰቦች ላቅ ያለ ጠቀሜታ ራስን ማስተዋወቂያም እድል መሆኑን የሚናገረው ፌስቲቫሉን ያዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው።
እንደምታውቀው ከናይጄሪያ ቀጥሎ ሁለተኛው የህዝብ ቁጥር ያለንን፣ ይሄ እንግዲህ ከምንም በላይ እንግዲህ ኤርትራውያንም ኢትዮጵያውያንም በተለያየ የስራ መስክ ተሰማርተን እንገኛለን። በንግድ ስራ፣ በሌሎችም ስራዎች ተሰማርተን እንገኛለን። በተለይ እንደምታውቀው ዲሲ አካባቢ ብዙዎቹ የንግድ ስራ እንቅስቃሴዎች የሚካሄድባቸው፣ ብዙዎቹ የሙዚቃ ፌስቲቫሎች፣ ብዙዎቹ ባህላዊ እንቅስቃሴዎች የሚካሄድባቸው እንደመሆኑና ከምንም በላይ ደግሞ የርዕሰ መዲና ሆና ስለምታገለግል ይህ አጋጣሚ ለኢትዮጵያውያንና ለኤርትራውያን ያለንን ቅርስ ባህላችንን እሴቶቻችንን ለሌላው ማህበረሰብ በሰፊው ልናስተዋውቅበት የምንችለው ትልቁ አጋጣሚ ነው። ትልቁ ከምንም በላይ ለእኛ በጣም ትልቅ እድል ነው። ለምን በዓለም አቀፍ ደረጃ ስናየው ቀዳሚውን ቦታ ምትይዘለች ዋሽንግተን ዲሲ የእንግዲህ ኢንታየር አሜሪካን ስናይ እንግዲህ አሜሪካን በትንሹ የምናይበት የምናገኝበት ትልቁ ቦታ ስለሆነ
የዩናይትድ ስቴትስ የህዝብ ቆጠራ መስሪያ ቤት በ2020 የጎርጎሳውያኑ ዓመት በወጣው ሪፖርት የአሜሪካ መናገሻ በሆነችው ከተማ ወደ 690,000 የሚጠጉ ህዝቦች እንደሚኖሩ፣ ከነዚህ መካከል 300,000 ያህሉ ጥቁር ወይንም አፍሪካዊ አሜሪካውያን እንደሆኑ ይጠቁማል። ከማናቸውም የአሜሪካ ከተሞች በተለየ መልኩ ከተማዋ የአፍሪካ ጉዳዮች ቢሮ በማቋቋም የአፍሪካውያንን ጉዳይ እንደምትከታተልም ተሰምቷል። የዚህ ቢሮ የክንውኖች ኃላፊ የሆነችው ገሊላ ጌታነህ ፌስቲቫሉ የከተማው አስተዳደርን አገልግሎቶች ለነዋሪዎች ለማስተዋወቅ እግረ መንገዱን እንደሚያገለግል ለባልደረባዬ ቴሪካ ወሬ ነግረዋለች።
ይሄ ዝግጅት ሁሉም አፍሪካውያን የዋሽንግተን ዲሲ ከተማ ነዋሪዎች በአንድ ላይ በመሆን ልዩ መሆናቸውን እንዲያከብሩ በማድረጉ ረገድ በእጅጉ መልካም እድል ነው። ከሰኞ እስከ አርብ ባለው ጊዜ ማሳካት ላልቻሉት ጉዳይ ጨምሮ በዋሽንግተን ዲሲ አስተዳደር በኩል የሚሰጡ የተለያዩ የመረጃ ሀብቶችንና አገልግሎቶችን በመግባቢያ ቋንቋቸው ለማግኘትም ይሄ ዝግጅት በእጅጉ መልካም አጋጣሚ ነው።
ዲሲ አፍሪካ ፌስቲቫል የተለያዩ የአፍሪካ ሀገራትን የወከሉ እንግዶችን ጨምሮ በዋሽንግተን ዲሲ ከንቲባ ቢሮ ውስጥ በተለያዩ የዘርፍ ኃላፊነቶች ውስጥ የሚገኙ ባለሥልጣናት ተገኝተውበታል። አጫጭር መልእክቶችም ተላልፈውበታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጭ ተመልካቾቻችን፣ የነበረን ቆይታ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።